ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤ ኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 3 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ለናት ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 3
ታጠቅሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክማይ የምሸሽ
ምዕራፍ 3 ኃይሉ ወልደ ጊዮርጊስ። ልጅ ኃይሉ ወልደ ጊዮርጊስ ከጎንደር ግንብ ድረስ ነጋሪት እያስጎሰሙ እምቢልታ መለከትና ትሩምባ እያስነፉ እንዲገቡ ከተፈቀደላቸው እንደ ዋግ ሹሞች በወርቅ ሳህንና ኩስኩስ እንዲታጠቡ በዚያ በጥንት ወግ በዚያ ቁልቁል ለመውረድ ያዘነበለው ዘር ካፋ እንደሚወርድ ውሃ ዘቅዝቆ እንዲወርድና መውጣት የጀመረው ባቀበት ቦታ ላይ ርር ብሎ የደረቀ ባዶ ሳርና ባህላው የሚገፋፋ ነፋስ እንዳገኘ እሳት በፍጥነት ወደ ላይ እንዲጋልብ በሚያዘወግ ክብር ከተሰጣቸው የቋራ መሳፍንት ዘር የተወለዱና በጊዜያቸው የቋራ ገዥ የሆኑ ሰው ነበሩ። ለቻይሉ ምንም እንኳን ታዳክ ከሚባል ዘር ቢወለዱ ምንም እንኳን የቋራ ህዝብ ህጋዊ ገዢ አድርጎ የሚቀበላቸውና የሚከተላቸው ቢሆኑ ምንም እንኳን የቋራ ምድር አቀማመጥ አሻፈረኝ የሚሉትን ለማቀፍ አውቆ የተሰራ ቢመስል በዘመኑ እንደነበሩ አንዳንድ መኳንንት ውሃ ቀጠነ ብለው የሚያቆልፉ ሲዘርፉት የኖሩትን ህዝባቸውን በየጊዜው እያመሱ የሚዘርፉ ሰው አልነበሩም። ዘራቸውን እየደጋገሙ በመቁጠር የትውልድ አረጋቸውን ከታላላቁ ነገስታት ከነ ኢያሱ አዲያም ሰገድ ከነ ፋሲለደስ ከነ በካፋ ከነ ሱሱኒዮስ በማያያዝና እንዳይቆረጥ በመላ በመከታተል እሱስ በምን ይበልጠኛል የሚል ዜ የሚያዘወትሩ ሰው አልነበሩም። በለስ የቀናው ሽፍታ 2-300 ሌቦችና ነፍሰ ገዳዮች ቀማኞችና ቤት አቃጣዮች የተከተሉት እንደሆነ መጽሐፍ እያስገለጠ ኮከብ እያስቆጠረ ጠጠር እያጣለ ዘሩን ከሰለሞንና ከቀደማዊ ምኒልክ ያለዚያም ከነ ኢያሱና ከነ ፋሲል እያስጠጋ የሚቀጥለው የጎንደር ንጉስ ራሱ ለመሆን በሚመኝበት ጊዜ ይህም ቢቀር አንዱን የኢትዮጵያ ክፍል ገንጥሎ በዚያ ላይ የገዥነቱን ስልጣን ለመዘርጋት በሚያልምበት በዚያ የነንደልቡ ጊዜ የቋራው ባላባት ኃይሉ ከቅሌት ሁሉ የራቁ ሰው ነበሩ። የጮማ ቁንጣን የጠጅ ሞቀታ በያዛቸው ቁጥር በብዙ ንጹህ ሰዎች ላይ ከቀላል እስራት ከተከላት ከርግጫ ከግርፋት የሚፈርዱ መንግስት የማያዛቸው መሳፍንት በሰለጠኑበት ዘመን የኖሩ ገዢ ቢሆኑ ልጅ ኃይሉ በዚህ አይነት ልቅነት ከማይመሩ እግዚአብሔርን ከሚፈሩና ለሰው ከሚራሩ ጥቂቶች ደጎች መኳንንት መካከል አንዱ ነበሩ። የሁሉ መልካም ሰውነት ንዝቂያና ሽፍትነት አመጽና ግድያ አገርን መከፋፈል የወንድነት መሰረቶች በነበሩበት ዘመን እንደ ትልቅ ሰው ሳይቆጥራቸው ኖረ። ከዛሬ ድረስም እምነቱ ተላልፎ የልጅ ኃይሉ ታላቅነት ጎልቶ እንዳይነገር አድርጎት ይገኛል። ሆኖም የሃያሉን ታላቅ ሰውነት ደጃዝማች ማሩ በትክክል ያውቁ ነበር። ለሚያውቋቸው ሳይለምኗቸው አቀረባቸው፣ ሳያጠፉ በፍርሃት በደሏቸው። ልጅ ኃይሉ አንድ ቀን ማምሻ በድንገት በአካባቢ ያሉ መኳንንትን፣ ሽማግሌዎችንና አጎቶቻቸውን ወደ ቤታቸው አስጠርተው ብዙ ቁም ነገር ያለበት የማይመስል ያልተለመደ ውይይት ከጮማና ከጠጅ ጋር አቀረቡላቸው። ውይይቱ ከልጅ ኃይሉ አንደበት ብዙ ጊዜ ታይቶ የማይታወቀው ብርቅ ቀልድ የተቀላቀለበት ነበር። በመካከሉ ቁጭ ብለው ግብር እያበሉ ወንድሞቼ ሆይ፣ እንግዲህ ባላግ ብቼ በሰላም ላኖራችሁ አስቤያለሁ፣ እናንተስ ምን ታስባላችሁ? አሉ ልጅ ኃይሉ እንደመሳቅ እያሉ። በዚህ እንግዳ አነጋገር ሁሉም ግራ ገባቸውና እርስ በርሳቸው ተያዩ። ክርስቶስ ለሐዋርያት ሥጋዬን ያልበላ ደሜን ያልጠጣ የዘር ዓለም ሕይወት አያገኝም ባላቸው ጊዜ ነገሩ እንቆቅልሽና ግራ እንዲሆነባቸው፣ የልጅ ኃይሉ አነጋገርም ለቋሮቹ እንደንቆቅልሽና ግራ ሆነባቸውና እርስ በርሳቸው ተያዩ። ለእርሱ ያልገባው ለሌላው ይገባው ይመስል አንዱ ሌላውን በማየት መልስ የሚያገኝ እየመሰለው የአንዱ ዓይን በሌሎች ላይ እንደተተከለ ሁሉም ጭጭ አሉ። በዚህ ጊዜ በእድሜ ከሁሉ አረጋዊ ለልጅ ኃይሉ የቅርብ ዘመድና መካሪ የሆኑት ግራዝማች ዘለቀ፣ ግራ አታጋባን እንጂ ጌታዬ ምን ማለት ነው? አሉ በቁም ነገርና በፈገግታ መካከል ሆነው። እውነቴን ነው ጌታዬ፣ ደጃዝማች ማሩ መጥተህ ባል እንድታገባ ብለውኛል፣ አሉ ልጅ ኃይሉ ፈገግታቸውን ከቀድሞ ቀነስ አድርገው። ሚስት ወይስ ባል? ግራ አታጋባን እንጂ አሉ ግራዝማች። እሳቸው ሚስት ብለዋል፣ እኔ ግን ባል ብየዋለሁ። ስለምን ብዬ ጌታዬ? አግባት የተባልኳት ሴት የጠጋበኛው ጌታዬ እህት ከመሆኗን በላይ ማንም እኩያ ይስላምን አላገባም ብላ ይኖረች ናት። ዛሬ በእኔ ምክንያት ቋሮችን ለማገረም ሲባል ጓደኝነት የታምኖበት ሳይሆን፣ ሴትዮዋም ኃይሉን እፈልጋለሁ ብላ ሳይሆን ለመሳሪያነቴ ተፈልጌ እሷም በወንድሟ ትዕዛዝና ምክር ተገፋፍታ የተቀበለችው ስለሆነ ተባልነቴ ሚስትነቴ ታሁን ጎልቶ ተሰምቶኛል፣ አሉ ልጅ ኃይሉ። አይ እንኳን ተነሱ መጣ እንጂ ለሴት ጉልበት ነው ይህን ያህል መጨነቁ? ቋራ እንጂ ደንቢያ አትቀመጡ፣ የሴት ግርማ ከንፈሯ እስከሚሳም ነው ይሉ ነበር ባሻጓሉ በሰማይ ነፍሳቸውን ይማረውና። ጊዜ ነው እንጂ እንኳን ባሏ ጌታው አልነበርህም? ለመሆኑ ማሩ ማን ነው? የደንቢያ ጉርና ገፊ አጓት ዛፊ ዘር አይደለም? ጊዜ የሰጠው ከድንጋይ ይሰብራል እንደሚባለው ሆነና ነው እንጂ ከእርሱ እህት ጋር መጋባት ለአንተ የሚያል ከብዶ የሚታይበት ምክንያት ነበር? አሉ ግራዝማች ዘለቀ። እሱስ እንዳልከው ይሆናል፣ ግን ሁሉም የሚሰራው በጊዜ ስለሆነ ነው ይህን ያሉ። ለመሆኑ ሴትዮዋን ታውቃታለህ? አውቃታለሁ። እንዴት ናት? በመልኳና በኩራቷ ታላቅ ወይዘሮ ትመስላለች። ጠባይዋስ? እሱንማ እንግዲህ ወደፊት ልናይ ነዋ። ቢሆንስ የኩሩ ሰው ጠባይ ምን ያህል ያስደስት ብለህ? እሱስ አይባልም። እያንዳንዱ ሰው ውስጡ ኩሩ ሳይሆን እንዲያው ቆዳው ኩሩ፣ ጠጉሩ ክፉ ይሆንና ኩሩ ይመስላል። ሲቀርቡት ጊዜ ሲለምዱት ጊዜ ገራም፣ ትሁት፣ ቸር እንዲያው ደግ ሰው ይሆናል። ጌታዬን ሳታጫት ያጨች ሴትም ስታያት ኩሩ መስላ እንደሆነ አብርሃ ስትኖር ኩሩ ላትሆን ትችላለች። ደግሞ የሴት ኩሩ ክፉ አትምሰልህ፣ ራሷ ተከብራ ባሏን ታስከብረዋለች። አይነ ቀላባጭ አረማመደ ቀልብ ላባ ሴት ራሷ ቀላ ባሏን ታቀላለች፣ አሉ ግራዝማች ወደ ቁም ነገሩ ገባ ብለው መቼም ቢረባም ባይረባ ግቢው መሞከሩ አልቀረ አሉ ልጅአይሉ። አዎ ይሞከር ይገባዋል አሉ ግራዝማች። ግራዝማች ገና በእንጥልጥል እንዳሉ ባላምባራስ ቋዱ ምግቡን አቋርጠው ይነሱ ሲሉ ልጅአይሉ ቀደሙና እንዴ ምን ማለት ነው ባላምባራስ? የማደፍ ነው እኔ ተማእድ በልጣለሁ እንዴ? እርቆ ተርጉስ በላይ ነው ቆጭ ባልዳ ነገርኝ አሉ። ያምበሳውን ሞት እሱንትሽ ግን እኔ የምለው ለመሆኑ ስለ ጉዳዩ ለጌታዬ የተላከልኝ ነገር አለ አሉ ባላምባራስ ቋዱ። እሱስ በልዩ ልዩ መንገድ እኔ እንድጠይቅ ከተደረገ በኋላ ደብዳቤም ተጽፎልኛል አሉ ልጅአይሉ። አውሮፓም ያውቀዋል እስቲ ደብዳቤውን እንስማው አሉ ግራዝማች ዘለቀ። አዎ የሚገባ ነው ደብተራ በሪውን እስቲ አንድ ደብዳቤ አምጣልኝ አሉ ልጅአይሉ። ደብተራ በሪውንም ተነስቶ ወደ ሌላ ክፍል ሄደና አንድ ወረቀት ይዞ ተመለሰ። እስቲ አንብብልኝ አሉ ልጅአይሉ። በዚያ ያሉት ሁሉ አይናቸውን እስካይኑ ድረስ በጠመጠመውና ቀጠን ረዘም ባለው ደብተራ ላይ አሳርፈው በፈተሳ ለማዳመጥ ተዘጋጁ። ደብተራ በሪውን ንባቡን ቀጠለ። የድረስ ተማምነ ተወዳጄ ለቋራገሽ ሰልች ኃይሉ ወልደ ጊዮርጊስ ለጤና ፍጅጉን እንደምን አለ? እኛ በእግዚአብሔር ቸርነት ተነሰራዊታችን ደህና ነን። እንዳሽከራችን ብቻ ሳይሆን እንደ ወንድማችን ስናይ የቆየን ደመሆናችን ምስክር የሚሆን የምስራች ልከንልሃል። ምንም እንኳ ከልብ እንደምንወድህና እንደምናምንህ ብታውቅ ታማኝነትህን ይበልጥ ለማጠንከር ከእኛ ወገን የሆነች ታላቅ ሴት ለግቢ እንደምትመኝ እነ ሊቀ ካህናት ላከውና ሌሎችም አንተን በጣም የሚያውቁ ታላላቅ ሰዎች በየጊዜው ይነግሩንና ይለምኑን ስለነበር የእነሱንም ቃል ያንተንም ትልቅ ሰውነት አይተን እንዳይናችን ብረት የምንጠነቀቅላትን እና የምናፈቅራትን እህታችንን ወይዘሮ ወለተ ተክሌን እንድታገባ ፈቅደንልሃል። ከእንግዲህ ወዲህ የራስህ ሚስት ስለሆነች በሚመችህ በማንኛውም ጊዜ ሰርጉን አዘጋጅተህ ከእንዷ እንድትረከብ ትችላለህ። እኛ በዚህ የበለጠ ስጦታ ከዚህ የበለጠ ባለሟልነት ለማንም ሰጥተን ስለማናውቅ ባጋጠመ ታላቅ ዕድል ምንም ተችው እኛ ብንሆን የምስራች ለማለት ተወዳጆች ጋር ልንደረብ ይገባል። ምንም እንኳ እስከ ዛሬ ድረስም ያየንብህ ክፉ ነገር ባይኖር ለወደፊቱ በበለጠ ተቀራርበን ለመኖር ከዚህ የበለጠ ምክንያት አይኖረንም። ሰላም እግዚአብሔር ተሁላችን ጋር ይሁን አሜን። ማለትም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አጓሪሃ ለጎንደር። ደብዳቤው ተነቦ እንዳለቀ በቤት ውስጥ ጊዜያዊ ጸጥታ ሰፈነ። ሁሉም በየራሱ እንደሚያስብ አንገት አንገቱን ወደ መጻ አቀርቅሮ ዝም አለ። ዳዲያ ምን አለበት አሉ ግራዝማች ዘለቀ። እሱስ ምንም የለበትም ብቻ አሉ ልጅአይሉ። ቅር የሚያሰኝ ነገር አለበት እንዴ? ተለመን እንጂ አለመን። ነገሩ የተገላቢጦሽ ሆነና ነው እኮ ደስ ያላለኝ። አይ እንኳ ምንም አይደለም። በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጅአይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬስ ስለዚህ ሁላችሁ አስተያየት እንዴት ነው? በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጅአይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬስ ስለዚህ ያላችሁ አስተያየት እንዴት ነው አሉ። ምን ቸገረን? ለዝምድና ሲፈልጉን ዘመድ እንሆናለን። ታስከፉን ደግሞ የተከፉት ሁሉ የሚያደርጉትን እናደርጋለን አሉ ቀኝ አዝማች ባህሩ። አይ ምንም የሚያስቸግር ነገር ያለ አይመስልም አሉ መምህር ዘሩ። ዛሬ እንግዲህ መልሱን ደብዳቤ በሰሎ መላክ ሊኖር ነው። ከተዛመዱ አይቀር ቅርታ እንዲኖር አያስፈልግም። ደብዳቤውም ጥሩ ሆኖ ሊጻፍ ይገባል። በጫማ ስር ወድቄ አጓራ የቃም ጭቃ የጋፍ የቢሉ መሳፍንት የሚሸነገሉባቸው ቃሎችን በሰነድ እንዳይታለፉ ማድረግ ይገባል። አሩ ግራም ማይዘለቀ በተለመደው ጣፋጭ አነጋገራቸው ሁሉም ሲስቁ ጸጥ ብሎ የቆየው አዳራሽ ፉካታ ተሞላ። ንግግሩ በዚህ ላይ እንዳለ ልጃይሉ አዝማሪ ተጠርቶ እንዲገባ አዘዙ። አዝማሪ ሙላት ነጭ ኩታውን አደረገ። በነጭ ጀባቡ ላይ መሰንቆን አንግቶ ገባ። ከካህናት አፍላቀው አልቧ ላይ ተተክሎ በነበረው የደጃዝማች ማሩ ድንኳን ውስጥ እንደተናገሩት ሁሉ ልጃይሉ እስከ አዝማሪው ድረስ በዚያ አዳራሽ ውስጥ የነበሩት ሁሉ የለበሱት ልብስ ንጣትና ጽዳት የፊታቸው ወል ጥራት ቤቱን በጨለመ ደማቅ አበባ የተሞላ አስመስሎ ይታይ ነበር። መኳንንቱም ጠጅ፣ ገበሬውም ጠጅ፣ ባለጌውም ባሪያውም ጠጅ ብለዋል ከካህናት። አሁንም አዝማሪውን ጠጅ ለሊቀ መቋስ ሙላቱ ዘፈኑን ከመጀመሩ በፊት ሁለት የጎሽ ኮልባ ጠጅ ተሰጠውና አከታትሎ ጅው ጅው ካደረገው በኋላ አይኖቹን ወደ ጣራው ተክሎ ተለል ብሎ ከወረደው ጢሙ ጋር ወደ ላይ ያንጋጦ ሲያይ አቡነ ተክለ ሃይማኖት ሰባት የባቄላ ፍሬዎች እየበሉ የሚሰልዩበትን ጊዜ በማስታወስ የሚሳለው ስዕል መስሎ በጎፈሬውም ቢሆን በተፈጥሮ ትልቅነት አይታወቅም። ትልቅ ሆነው ራሱ ጠበብ የሚል መስሎ የሚታይ ደረሱን ጥቂት ገልበት አድርጎ በዚያ ጠፈር በሚሰነጠቅ ድምፁ ዘፈኑን ጀመረ። አፍሪካም ያውቀሃል እስያም ያውቀሃል ለተራቆተው ልብስ ለራበው እንጀራ የአባት ጋባገር እንደምንሽ ቋራ ለጠማው ጠጅ አለ የተራበም ይብላ ግን ጠላ እንዳትሉን ቋራ አይወድም ጠላ የደም ቢያመኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ይህን በከተመ ጊዜ ሁሉም እየተንሾካሾከ የአዝማሪውን ግጥምና ድምፅ ሲያመሰግንና ሲያጸጥም ልጅ ኃይሉ እዚያውኑን መልሰው አሉ። አዝማሪውን መለሰና የደንቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ልጅ ኃይሉ ቀበል አደረጉና እስቲ ደህና ቆዩኝ አሉ። አዝማሪውም በዜማ ተቀብሎ እስቲ ደህና ቆዩኝ አለ። ልጅ ኃይሉም ግጥሙን ቀጠሉ። እስቲ ደህና ቆዩኝ በደህና ሰንብቱ ዘመዶቼ ሁሉ በመጣም መጣሁኝ አጋጣሚ ሆኖ ብቀር ቀር አትበሉ ልሄድ ነው ጣቁሳ ልሄድ ነው አለፋ ለሌላም አይደለ ወተቴን ልገፋ ወተት ገፋለው እጄ ወደ ጣና ረግቶ ካልተገፋ ቅባት የለምና ሲሉ አዝማሪው እየተቀበለ ሲያደም በዚያ ያሉት ሁሉ ትካዜ ተሰምቷቸው ዝም አሉ። አዝማሪው ግን ሌሌ ሌሌ እያለ ሌላ ግጥም ይተባበቅ ጀመር። በግጥም የታወቁት ቀኝ አዝማች ባህሩን ቀበል አደረጉና ለምንም ለምንም አናልፍም ባለፋ ደምቢያ ጉርና ያውቃል በለመደው ይግፋ ደምቢያ በማርከብሮ ምንም ጠጅ ቢያንሰን ወደ ደምቢያ እንወጣም ለማርብር ይዘን ማሩ በደምቢያ ውስጥ ቢኖርም ባይኖር አጓት አጓት እንጂ መችላል ማርማር በል አሉት። አዝማሪውም የራሱን ድምፅና የልጅ ኃይሉ ጠጅ ተዋህደው ስሜቱን ስላጋጋሉት በግጥም እየተረጋገመ እንደምንነሳው የደምቢያ ጉርና እየተወናጨፈና እየተናጠ አንዳንድ ጊዜም ወለሉን በእግሩ እየደለቀ ዘፈኑን ያቀልጠው ነበር። ግራማ ስለቀም ከዚህ ቀጠሉና ምንም እንኳ ጊዜው ቢርቅ ለወተቱ ረግቷል ተገፍቶ ይውጣልን ቅባቱ በበጋ ይምጡ እንጂ የማር ጠጅ ሊጠጡ ብርዝ ጠጅ አያጡም በግቢስ ተመጡ በል አሉት። አዝማሪው ይህንና ይህን የመሰለ ግጥም እየተቀበለ ሲዘፍ ሳቁና ውካታው ከግብዣው ጋር ሲቀጥል ከቆየ በኋላ በተጀመረው ውይይት ላይ ሰፊ ምክክር ሲደረግበት አመሸና በልጅ ኃይሉና በወይዘሮ ወለተ ተክሌ መካከል እንዲደረግ የታሰበው ጋብቻ የማያስገባ መሆኑ ታምኖበት የቋራ መኳንንትና ልጅ ኃይሉ ተስማምተውበት ሁሉም ወደ የቤቱ ሄደ። ምዕራፍ አራት ወይዘሮ ወለተ ተክሌ። ወይዘሮ ወለተ ተክሌ የደጃዝማች ማሩ እህት የወይዘሮ አልጣሽና የልጅ ኃይሉ ንብሉ ልጅ ናት። ባል የሚባለው ጉሸፋኝ ካላገባ አንድ እግዚአብሔር ባለውና አስርም ቢወልዱ ወይዘሪት እንጂ ወይዘሮ ማለት አይገባም የሚል ጣጣ ባገሩ ስለሌለ ድንግልም ብትሆን እንዲያውም ባትሆን ለጋ ወጣትም ብትሆን አሮጊት ብቻ የሴት ሶታ መለያው ካላት ወይዘሮ ትባል ነበርና ወጣቷ ወለተ ተክሌም ወይዘሮ ወለተ ተክሌ እየተባለች ትጠራ ነበር። ስለ ውበቷ የሚናገሩ ሰዎች ሁሉ እርሷ በረዶ አይኗ ኮከብ በተክላላው አንገቷ ባቷ ሽንጧ ይህን ይመስላል ከማለት ያያት ሁሉ ልቡም ይጠፋላት። መኳንንቱ በእውናቸው ድሆች በህልማቸው በሚመስ የሚባክኑላት ነበረች እያሉ መናገሩ ይሻላል ይላሉ። ይሁንና የነ ደምቢያ የነ ፎገራ የነ ጨፈር የነ ለፋ ልጃገረዶች ባንቀልባ እንዳሉ ሲታጩ በስድስት በሰባት ዓመታቸው ሲዳሩ እንደድብ ሆኖባት ከአስር እስከ አስራ አንድ ዓመታት ስትታች የምትቆየው ቁሞቀር እየተባለች ስትሰደብ ኃይሉ ልጅ የአልጣሽ ልጅ ከዚያም በላይ የጀግናው ማሩ የእህት ልጅ ወለተ ተክሌ በሀያ ዓመቷ ያለባል ትገኝ ነበር። እንደ ሀገሩ ወግ ቢሆን ኑሮ ጡቷ ብዙ ሕፃናት አሳድጎ ቆረንጮ ሆኖ መውደቂያው ጊዜ ነበር። ግን ለማንም ደረት ገና ስላስታሸ የአንድ ሕፃን አፍ እንኳ ስላልሳበው አስራ አምስት እና ከአስራ ስድስት ዓመቷ ላይ እንደነበረችው ጡቷ ጥልፉን ቀሚሷን ብቻ ሳይሆን ከላይ የደረበችውን ኩታ ጭምር እንዳጎበር ወደ ላይ አንገርቦት ይታይ ነበር። በየአቅጣጫው እየገመቱ በየድንኳኑ ስር እያደሩ ሲንከራተቱ ከሴቶች ጋር እንደ ልብ ለመዝናናት ብዙ ዕድል ያልነበራቸው የደጃዝማች ማሩ መኳንንትና ወታደሮች ወይዘሮ ወለተ ተክሌን ከልፍኝ ወደ አዳራሽ ወይም ከአዳራሽ ወደ እልፍኝ አለፍ ስትል ሰርቅ አርገው ለማየት በቻሉበት ጊዜ ሁሉ በእውን አይሞከር እንጂ በህልም ምኞታቸው እንደሚፈጸም አብዛኞቹ ይናገሩ ነበር። አንድ ቀን ደጃዝማች ማሩ ወገራ ሰንብተው ሲመለሱ ወይዘሮ ወለተ ተክሌ አጎቷን ለመቀበል ከአጥሩ ውጭ ከአበቦች ሁሉ ተለይቶ የፈነዳ አበባ ወይም የናፋና እንጉዳይ እያሉ እንደሚጠሯት ሁሉ ከገላጣ ሜዳ ላይ ብቻውን የወጣ እንጉዳይ መስላ ልዩ በሆነ ውበት እንደቆመች ካዩት ሰዎች መካከል ባልንጀሮች የሆኑ ሁለት ወታደሮች በበነጋው እንዲህ ብለው ተነጋገሩ ይባላል። ጓዴ፣ ዛሬ በህልሜ ያየሁትን ብነግርህ ይገርምሃል አለ አንደኛው ወታደር። ምን ነበር ጓዴ? አለ ሁለተኛው። ደሃ በህልሙ ቅቤ ማይጠጣ ንጣት በገደለው ነበር የሚባለው ምሳሌ ሐሰት የለበትም። ዛሬ ማታ በህልሜ እኮ ወይዘሮ ወለተ ተክሌን እንዴት ልበልህ ልክ እንደ ባሏ ሁኜ አደርኩ። እንዴት አገኘሃት እባክህ? ሰው በህልም ሁለት ይሆናል ማለት ነው? እኔ እኮ ከኔ ጋር ብቻ አደረች መስሎኝ ነበር። በዚህ መንገድማ ከደጃዝማች ማሩ አሽከሮች አንዱ ሳይቀር አብሯት አድሯል ማለት ነው። አንተም አገኘሃት እንዴ? ታዲያ ምኑን ነው የምልህ? ጎባኔ ነህ ማለት ነው? በህልም ነው የተቃማነውና ጠቡንም በህልም ብናደርገው አይሻልም? ደሞስ በአንድ ጊዜ ለሁላችንም መሆን ተቻለች ምን አጣላል? ሁለቱ ጓደኞች ይህን ተገላልጠው ይቀላለዱ እንጂ ከአጎቷ ከደጃዝማች ማሩ በቀር በዚያ ግቢ ከሚገኝ ሱሪያት ለቆ የሚሄድ ወንድ መካከል ወይዘሮ ወለት ተተክሌ በህልሙ ያላስተነገጠችው አንድ እንኳን አይገኝም። ወይዘሮ ወለት ተተክሌም ሳይፈልግ በግድ የሚሳበው የጎረምሳው የመካከለኛ ሰው ጠና ያለ ሰው የመኮንን የተራ ሰው የቆንጆ የኩንጋታው አይን ሁሉ ይያረፈባት በዚያ ሁሉ ምቾትና ተድላ ላይ ተቀምጣ በዚያ የእሳትነት ዘመኗ እሷም በፍትወተ ስጋ ሳትቀጠል ቀረች ማለት ሰው ሆና አልተፈጠረችም እንዲያው እንደመልኳ መልአክ ናት ማለት ይሆናል። ነገር ግን ክብር መጠበቅ የሚባል የተረዳ ሰዎች መከራ አለ። በተለይ ታላቅ የምትባል ሴት ክብሯን ለመጠበቅ ስቅራት ብላም ነዳም ፍላጎቷን መፍታት ነበረባት። በጊዜው በምንም ሁኔታ ወደን መቆጣጠር ስለማይቻል አንዲት ወይዘሮ ውጭ ልወስልት ብትል ከዲቃላ በፊት ወሬውና አመቱ ከአገር የሚያጠፋ ነበር። ከቤት አመሌን ልደብቅ ብትል ስንቱን መኳንንት እየናቁ የገብሬ ወይም የሰጠች የልጅ እናት መሆን አለ። ስለዚህ የሚያዋጣው ብዙ ሳይቆራሩ ብዙ ሳይቀሉ እኩያዬ ነው ባይባልም ወደ እኩያነት ይጠጋል የሚሉትን ባል ሳያመልጥ ማግባቱ ብቻ ነበር። መደዴ ሴቶች ስለ መደዴ ባሎች ባልና ጉንፋን አይጠፋም እያሉ የሚናገሩ ቢሆንም እንደነ ወይዘሮ ወለተ ተፈራሉት ወይዛዝ የሚመጣው ባል እንደ ጉንፋን ርካሽ ሊሆን ስለማይችል ባልና ታመለጠ አይያዝምና ሳያመልጥ ተጠንቀቁ የሚባለውን ምሳሌ አስተውተው ቶሎ ማግባት ነበረባቸው። ምናልባትም ስተቱ ከወይዘሮ ወለተ ተፍሌ ብቻ ላይሆን ይችላል። በዚያ ጊዜ አንድ መስፍን አንድ ቆንጆ ልጅ ካለችው አንዱን የሚያሰጋ መኮንን ለማሰር የታመነች አምባው ነበረች። ስለዚህ ደጃዝማች ማሩም በህዝባቸው ፊት እንደሚደረደሩ ሳይሆን በዚህ ዘዴ ብዙውን ጊዜ ይጠቀሙበት ስለነበር በሁለት ተጠቅቤችን ሊታሰር የሚገባውን ሰው ሲያማርጡ መቆየታቸው አልቀረም። አንድ ቀን ጠዋት ደጃዝማች ማሩ ወይዘሮ ወለት ተጠቅቤን ወደ እስፍኝ አሰሯት። ጉዳዩ የቆይታ ስለነበር ማንም ሰው ወደ እልፍኝ እንዳይገባ ታዘዘ። ወይዘሮ ወለት ተተክሌ ገባችና ችቦ አይሞላም ወገቧ እንደሚባለው ሳይሆን ያ ከደንዛዛ ቁመቷና ከሙሉ ሰውነቷ ጋር ተመጣጥኖ የተሰራ ወገቧ እስኪሰበር ለጥ ብላ እጅ ነሳች። እንደምን አደርሽ የኔ እናት ቁጭ በይ አሉ ደጃዝማች የታቸውን ልጅ ትክ ብለው እያዩ። ምንም እንኳ ዘወትር ከዓይናቸው እንድትርቅባቸው ባይፈልጉ በእርግጥ የባል ጊዜ እንደተላለፋት የቤት እመቤት የልጆች እናት ከመሆን ታግዳ እንደተቀመጠች በጣም ሊገነዘቡት የቻሉት በዚህ ቀን ነው። ከዚህም በላይ ቆንጆዋ እህታቸው ወይዘሮ አልጣሽ የቆንጆ ቆንጆ የሆነች እህት እንደተኩላቸው ልብ ብለው ለመረዳት የቻሉት በዚህ ጊዜ ነበር። ደጃዝማች እንደ ብዙዎቹ አጎቶች ሁሉ የእህታቸው ልጅ ልክ እንደ ልጃቸው ይወዳሉ። የእህት ልጅ ባይወልዱትም ልጅ እንደሚባለው የሚወዷት እህት የወለደችው ልጅ ያው የራስ ልጅ ነው። በተለይ አንድ ሰው ገድሎት ወንድሞቹ ደሙን ሳይመልሱ ዝም ቢሉ እንኳ እንደ ልጆች ያሏት እህት ካለችው በነጋ በጠባይ የምታፈሰውን በዋ ልጆቿን አስገድዳ የወንድሟን ደም ታስመልስ ነበር። ከአንድ እናት ከአንድ አባት የተወለዱ ልጆች በዝምድናም ሆነ በፍቅር ከአባትና ከልጅ ወይም ከእናትና ከልጅ ይበልጥ ይቀራረባሉ ይባላል። ስለዚህ ከአንድ እናት ከአንድ አባት የሚወለዷት እህት ልጆች የራስ ልጆች ናቸው ተባሉ። ደጃዝማች ማሩ የእህታቸውን ልጅ ከልጃቸው ከወርቁ አኩል እንደዚያ ተንሰብስበው ይወዱ የነበረበት ምክንያትም ይኸው ነው። ወይዘሮ ወለተ ተክሌ ቁጭ እንድትል ከተነገራት ቆየት ቢልም አጎቷን ከእግዚአብሔር ቀጥላ ተፈራ ታከብርና ትወድ ስለነበር አንድ ጊዜ መናገር ብቻ ቁጭ ልትል አልደፈረችም። ቁጭ በእንጂኒና አሉ ደጃዝማች አሁንም ደግሞ ድምፃቸው ከፈጣን አነጋገራቸው ጋር አንድ ልዩ ጣዕም ነበረው። ወይዘሮ ወለተ ተክሌ እጅነሳችና በደጃዝማች ትይዩ ባለው ቋንጣ ወንበር ላይ ተቀመጠች። አንዳንድ ሰዎች ለሚወዱት ሰው ከልክ በላይ ተጨናቂዎች ናቸው። ሲያነጋግሩት፣ በጥጉ ሲቆሙ፣ ሲቀመጡ፣ ሲጋብዙት፣ ሲጋብዛቸው የሚያደርጉት ልጅ ሆነ ባደረጉት ያለመካት ስሜት እንደሚታይባቸው ደጃዝማች ማሩም ብዙ ሰው አይውደዱ እንጂ ለጠሉት የዲያብሎስ ዲቃላ የሆኑትን ያህል ለሚወዱት ሰው እንደዚሁ ሙት ነበሩ። ስለዚህ ወይዘሮ ወለተ ተክሌ የእህታቸው ልጅ ተቀምጠው ያስወለዷት የሀያ ዓመት ኮረጃ ወተት በብርጭቆ ፍትፍት በጣታቸው ዘው እየመገቡ ያሳደጓት ብትሆንም በሕፃንነቷ ወራት ታደም እስቲ ሙጭትን አምጪልኝ እያሉ ሲታቀፏት ብዙ ቀን ከሱሪያቸውና ከእጀ ጠባባቸው ላይ እየሸናች ታደም እች ሽንታም ልጅሽ እኮ ልብሴን አበሰበሰችው አንቺ ውሰጂልኝ ይሏት የነበረው እንዲያውም አንድ ቀን ሽንት ብቻ ሳይሆን ከሽንት ወፈር ያለ ቢጫ ነገር በእጀ ጠባባቸው ስታስታቅፋቸው ጊዜ እንደ ምስራቅ እያሉ ታደም የዛሬው እስቴ ጉድ ነው ነይ የልጅሽን ጉድ ይልኝ ሲሉ ወይዘሮ አልጣሽ ከጓዳ ትቅ ቢሉ የወንድማቸው እጀ ጠባብ በልጃቸው እንትን ሆኖ ቢያዩ ወንድም አለ ጭቃቦ አበላሸችን ብለው በጭናቸው ላይ አንስቱላቸውና እንደምታቀ ይያሉ አንቺ ከዘና ወንድምን ያበላሸሽው ብለው ባንድ እጃቸው ከደረታቸው ላይ ጠጋ አድርገው ይዘዋል። ባንድ እጃቸው ኪፋን መታ መታ ሲያደርጓት ትኩር ብላ አይቻቸውና ፊቷን ኮፍተር አድርጋ ብላ ማልቀስ ትጀምር ታዩ ታዩ ይበላሽ በገዛ ወንድምሽ ልብስ ምን አባቱ ታዩ ሲሉ ራሳቸው ብድግ ብለው ታዩ ታዩ እያሉ ጉንጯን የሳሙት እስከዚህ ቀን ትዝ የሚላቸው ቢሆንም የአሁኗ ወለተ ተክሌ የአሁኗ ላይን የምታስፈራ ወጣት ወይዘሮ ከዚያች ሕፃን እጅግ ርቃ እንዲያውም በርግጥ ያች ሕፃን እንዲህ ሆነች ብሎ ለማመን እንኳ የምታስቸግር ሁና ታየቻቸው። ሊነግሯት የፈለጉትን ለመንገርም ልክ እንደ ታላቅ እንግዳ ፈሯት። ፈራ ሰባሲሉ ቆይተው ልክ እፍረትና ቅርታ እንዳለበት ሰው በተዘጋና ዝቅ ባለ ድምፅ የኔና እንግዲህማ አንድ ጓደኛ ልፈልግልሽ እንጂ አሏት። ወለተ ተክሌ በዚህ እድሜዋ ጓደኛ ልፈልግልሽ ስትባል ፈትል የምታፋት ትለት ስፌት የምታሳፋት ደንገጥራ ለመሆኑ በቅጽበት ስለገባት አንገቷን ደፋ አድርጋ ዝም አለች። ደጃዝማች ቀጠሉና መቼም ፈላጊሽ ብዙ መሆኑን አንቺም አትስጪው፣ ግን ተቋራ፣ ተወገራ፣ ተንፍራል፣ ተደምቢያ መኳንንት የምትመርጭውን ንገሪኝ አሏል። በዚህ ጊዜ ደጃዝማች አንዳዋ ገና ወደ ከፍተኛ ስልጣን ወጥተው አልታወቁ ስለነበር ከደጃዝማች ማሩ ትዝ አላሏቸውም ነበርና ተቁጥር አላገቧቸውም። አንገቱን ደስታ ዝም አለች። ከመጀመሪያው ጥያቄ መደረጉም ልጅቷ ማን መሆኗ ታይቶ ነው። በእድሜዋ የደረሰች ደንበኛ አስተማሪዎች እየተከተሉላት ለብዙ መሃይምናን ሰሞነኞች መምህር ለመሆን እስከምትችል የተማረች መልኳ ብቻ ሳይሆን ጠባይዋ፣ ቆራጥነቷ፣ ሰዎችን ለማዘዝ የተፈጠረች መሆኗን የሚናገሩላት በተራ ወይዘሮ አይን ልትታይ የማትችል መሆኗ ሳይቶ ነው። ግን ምንም ቢሆን ሴት መሆን አይቀር። አንዷ ታላቅ ሴት የእሷ የሆነ ወይም የሚሆን ወንድ ስም ሲነሳ ማፈር፣ መሽኮርመም የማይቀር ነገር ነው። የዚያ ጊዜውማ
አይነሳ የሴትና የወንድ ጉዳይ ታላቅ ክብር ያለው ሚስጥር በመሆኑ ወሬው ሲነሳ ሴት የሆነች ሁሉ አንገቷን ከመድፋት በቀር የወሬው ተካፋይ መሆን ፍጹም ብልግና ነበር። በተለይ ልጃገረድ እከሪ የሚባል ሰው አሽቶሻል ሲባል ሰምታ ነው የዚያን ሰው ፊት የምታይ? በጭራሽ። እርግጥ ነው ወይዘሮ ወለተ ተክሌ እስከዚህ አልነበረችም። ቢሆንም አይናውጣ ደረቅም አልነበረችም። የባል ነገር መታሰቡ ሲነሳባት አፈረች፣ አንገቷንም አቀረቀረች። እጃዝማች ማሩም ችግር የሆነባቸው መጀመሩ ነበር እንጂ ከጀመሩት በኋላ እፍረቱ ስለቀለላቸው እንግዲህ እኮ ልጅነት የለም ራስሽ አስበሽ የምታደርጊው ነገር ነው የሚቻልሽን መርጠሽ ንገሪ አሏት። ወለተ ተክሌም እጃዝማች ማሩ ሊያዩት ያልቻሉት መጠነኛ ላ በእጇ ጣቶች ውስጥና በግንባሯ ላይ ችፍ እንዳለ አንገቷንም ወደ መሬት እንተቀበረች ጌታዬ ለመረጡት እንጂ እኔ ምን አውቃለሁ አለች ከፍረት ጋር። እንኳን ደጃዝማች ማሩን ያህል ሰው ማንም ቢሆን ከጭቃ ሹምነት በላይ የሆነ ሹመት ካለው በአካባቢው ሕዝብ ዘንድ ታላቅ ጌታ ሆኖ ይታይ ነበር። እግዚአብሔር ከተራ ሕዝብነት አውጥቶት ከተገኘ እናት እንኳ ልጇን ጌቶች እርሶ እያለች ትናገረው ነበር። እነ ታላቅ እህት፣ እነ ታላቅ ወንድም፣ እናትስ እናጎት እና ብራተግማ መቼም አፉ እስኪቆረጥ ጌቶች ማለት ወገቡ እስኪቆረጥ እጅ መንሳት ነበረበት። ለምን ለሰው መርጦ ለሹመት ተንጨት መርጦ ለታቦት እንደሚባለው ከሰው ተመርጦ ተሹሟላ፣ ከሰው ተመርጦ ተቀብቷላ። በዚሁ ደንብ ነው ወይዘሮ ወለተ ተክሌ እንደዚያ የምትወዳቸውንና እንደዚያ የሚወዷትን አጎቷን ጌታዬ ያውቃሉ ያለች። ለቋራው ገዥ ብድርሽ ቅር ይልሻል አሉ ደጃዝማች። ጌታዬ የተመረጡት ቅር የሚለኝ የለም አለች ወለተ ተክሌ። አይ ተፈቃሪ ላለማውጣት ብቻ ብለሽ ሁሉንም ዝም ብለሽ አትቀበይ። ደስ የሚልሽን ብትመርጭም ያው የኔ ፈቃድ ነው። ከኔ ይበልጥ ለኔ ደህንነት ጌታዬ ስለሚያስቡ እርሶ የሚመርጡት ሁሉ ይስማማኛል። እንግዲህ ያለ ቅሬታ ተስማማሽ ማለት ነው? አሁን ምንም ቅሬታ በሆድሽ የለም? በጭራሽ እኔ ተጌቶች የምደብቀው አለ? እስቲ እሙት በይ። ማሩ ይሙት። ምዕራፍ አምስት የጉዞ አጋጣሚዎች ኪንት ልጅ ኃይሉ ከቋራ ተነስተው ወደ ደምቢያ ለመሄድ በተንከል በኩል ዘለቁ። የተንከልን ቆላ ወጥተው ወደ ወይና ደጋው ተንከል ከደረሱ በኋላ በጭጋ በኩል አቋርጠው ወደ ሰቀል ታመሩ። ከዚያ በሰቀልት ውስጥ ስመታላቅ ከሆነችው መቋሚያ ማርያም ሲደርሱ ከአራት ከአምስት ቀኖች የቆላና የደጋ ጉዞ በኋላ የተከተላቸው አጀብ በጥሎና አጋሰሱ ሁሉ ስለተዳከመ ወደ ባላገር ሰፈር ከመሰማራት ብለው በአንድ የዋርካ ዛፍ ስር ጥቂት ድንኳኖች አስተክለው አረፉ። ጊዜው የተራራው በጋ ወራት ከመሆኑ በላይ ሰዓቱ ከኩለ ቀን አለፍ ብሎ ፀሐይ በጣም ያቃጥል ስለነበር ከተያዘው ስንቅ ምሳ ተበላና የደከመው መንገደኛ ሁሉ በየድንኳኑ ውስጥና አንዳንዱም ከዋርካው ስር ካሉ ቁጥቋጦዎች ቅጠል ቆርጦ እየጎዘጎዘ እንቅልፉን ጀመረ። ልጃይሉ ድካምና እንቅልፍ ያልተጫናቸው ሁለት ሶስት አሽከሮቻቸውን ወደ ድንኳናቸው አስጠርተው ሲጫወቱ በስተውጭ ድንገተኛ ግርግር ተሰማ። በዚህ ጊዜ ልጃይሉ ከውጭ የሚሰማውን ግርግርና ድምፅ ለይተው ለመስማት ፊታቸውን ወደ ድምፁ አቅጣጫ አዙረውና ጆሯቸውን ዘንበል አድርገው ነገሩ ምንድን ነው አሉ። አብረዋቸው ከነበሩት አሽከሮቻቸው ሁለቱ በፍጥነት ተነሱና ከድንኳን ወጥተው ድምፁና ግርግሩ ወደ በዛበት ድንኳን ከደረሱ በኋላ ነገሩን አይተው ወደ ልጅ ኃይሉ ድንኳን በፍጥነት ተመለሱ። ነገሩ ምንድን ነው አሉ ልጅ ኃይሉ በእርጋታ። ጊንጥ ናት አለ አንዱ አሽከር። ለጊንጥ ነው ታዲያ ይህ ሁሉ ግርግር አሉ ልጅ ኃይሉ። يلم ثونت فانو من الندفج ليج زودين ثمنو لاي يغر زنجات شون تغنبارو لاي ينطوا متالك عملتك انجا على يوم ከዚህ በኋላ ልጅነቱ ተነሱና ወደ ልጅ ዘውዴ ድንኳን ሄዱ። እንቅልፍ የተጫናቸው ብቻ እንደተኙ ሲቆዩ ዲነቁ ይቻሉት በሙሉ ወደ ልጅ ዘውዴ ድንኳን ሄደው ድንኳኑ ጭንቅ ብሎ ሞልቶ የቀረው ሰው ከውጭ በግፊያ ይተራመሳል። ልጃይቡ ወደ ድንኳኑ ሲጠጉ ሁሉም መንገድ መልቀቅ ጀመሩ። መንገድ እየተለቀቀላቸው ወደ ድንኳኑ ከገቡ በኋላ ድንኳኑ ያለመጠን በሰው ተጣቦ አገኙት። እንዴ አፍናችሁ ገደላችሁ እኮ በየተራዩ እንጂማ ይሄማ ራሱን በሽታ ነው አሉ። ወዲያው ጥቂቶች ከልጃይሉ ጋር በድንኳኑ ሲቀሩ ሁሉም ድንኳኑ ለቀወጡና ከውጭ በድንኳኑ ዙሪያ አቆሙ። እግዚአብሔር ቀዳዳ ያርግል ምንጊዜ ነደፈች አሉ ልጃይሉ። እንቅልፍ ሸለብ አርጎኝ ቆይቼ ወደ አንድ ጎኔ እንገላበታለሁ ስለነደፈች ኦ ፈይናቲ ይያለ ልጅ ዘውዴ መለሰ። ላብም በፊቱ እንደውሃ ይቀዳ ነበር። የግንት ነደፋ አብዛኛውን ጊዜ አይግደል እንጂ ለጊዜው ምን ያህል ልብ እንደሚያጠፋ የሚያውቅ ሁሉ የሚያውቀው ነው። አይዞ በርታ ምንም አይደል ለመሆኑ ግንት አተገላለች አሉ ልጃይሉ። አዎ እሱስ ገድያታለሁ በድንጋይ ነው ጨፈለኳት አለ ልጅዘውዴ። የታለች ዛዲያ አሉ ልጃይሉ። ተትንሿ ድንጋይ ስር ናት አለ ልጅዘውዴ ወደ ድንጋይዋ በእጁ እያመለከተ። ልጃይሉ ድንጋይዋን አነሱና ስንታሪ እንጨት ፊቴ ብድግ አርገው የሞተችውን ግንት እያገላበቱ ተመለከቷል። እች ምንም ማትጎዳዋ ናት ባለ 3 ክርክሯ ትንሿ ናት። ያ ባለ 5 እና ባለ 7 ክርክሩ ነው ክፉ እሱ መቼም ተባብ አይሻልም አሉ ልጅ ኃይሉ። ኦ እንዴት አትጎዳ ልቤ እኮ እንደ ጥሬ ቀለጠች አለ ልጅ ዘውዴ። እስቲ ግረልየው አሉ ልጅ ኃይሉ። ይኸው እያለ ከጋቢው እግሩን ሲያወጣው እንዳንድ ነገር ተርፖል ብሎ አጥቷል። እንዴ እንዴ አሉ ልጅ ኃይሉ በቁጣ። እንዴ ደንቆሮ ብቻ ነው እና የተሰበሰበው ተግሩ ዘንግ ላይ ሲነደፍ ጭኑን በክር ወይም በድግ አላፈራችሁትም አሉ። ማንም መልስ ሊሰጥ አልቻለም። ለካ ተዚህ ናችሁና በሉ አሁን ድግ አረብ ምላጭና ዋግምታ አምጡልኝ። እንዴው ዝም ብላችሁ ከባችሁ ትንፋሽ መከልከል ብቻ ነው የምታቆጥ እኔ እኮ አሁን ባላየው ሁሉን አድርጋችኋል ብዬ ሄል ነበር አሉ ልጅ ኃይሉ። አይዋ በመላጭ ልታስቆርጠኝ ነው አለ ልጅ ዘውዴ። እንደፈራ ህፃን ያክስቱን ልጅ ፊት አንጋጦ እያየ መቁረጥ እኮ አይደለም ትንሽ ሸንተፍ ማድረግ ነው አሉ ልጅ ኃይሉ። መቁረጥና መሸንተፍ ምን ልዩነት አለው? እንዲያውም መሸንተፍ የሚለው ቃል ይበልጥ ያስፈራል አለ ልጅ ዘውዴ። ተመልሰ ህፃንስተና እንዴ አሉ ልጅ ኃይሉ። አይዋ በጊዮርጊስ ተወኝ ምላጭ አልወድም። ሲቸግር እንጂ ማን ወዶ በምላጭ ይቆረጣል ብለህ አይዋ ስሞትልህ በማማ ሞት ተወኝ። ዝም በል ጅል አማረብኝ ብሎ ነው አይጣጣዬ። እንዲያው አይዋ አንድ ጊዜ ተተናገር እሺ አትል እኔስ ተምላጩ ግንጫት ሻሪ ነበር አለ ልጅ ዘውዴ ልክ እንደ ህፃን ልጅ ሊስቅም ሊያለቅስም የሞከረ እየመሰለ። ምላጩን ይዛ ገመድና ዋገም ይዞ አንድ ሰው ወደ ድንኳኑ ገባ። ልጅ ዘውዴ እንደ መሳቅም እንደ ማልቀስም እያለ ልጅ ኃይሉን ሲለምን ቆይቶ ምላጩን እንደማይቀርለት ሲያውቀው ጭኑን በድግ እንደታሰረ አውጥቶ ሰጠ። እዚያም እንግዲህ እንዳሻችሁ አርጉት እኔ እንደሆነ እግሬ በምላጭ ስትነካ ላይ አለና ፊቱን ወደ ድንኳኑ ግድግዳ መለሰ። ኧረ እባክህ ዝም በል ሰው ይስቅብሃል አሉ ልጅ ኃይሉ። ከጦር ሜዳ ሸሽቻለሁ ሰው የሚስቅብኝ አንድ ትንሽ ምላጭ የፈራ ሰው ስንት መሳሪያ ስታይ ልደፍር ነው? አይዋሙስ በመላክ የታቴን ጫፍ ከሚነኳት ደረቴን ባረብ ቢሰነጥቁት ይሻለኛል። ተለስተን በግርሳል ልጅዶዴ እግሩ ከተነጠፈበት ቦታ ላይ በተፈር ቢቴ ብጭር ያለ መስሎ ተሰማው። ማን ነገር አለምላጭ የተደገፈ እግሬን በተፈር የምታቆስል አለ። ይልቅስ ቀናበል አለው ምላጭ ያለው ሰውዬ። እያየሁ ልቆረጥ ስፖርቷል እኮ አለ ውሸት። እውነቴን ነው ቀናበል። አሁን ታስቀልዱብኝ ቸገራችሁ አለ ልጅዶዴ። ተነሳና በዋገም ሲሞክሩት አሉት ልጃይሩ። ልጅዶዴ ቁርጡኛል ብሎ የጠበቀው ቁመው የሚመለከቱትን ልጃይኑን ከመሆኑም በላይ በጊንጧ መርዝ ምክንያት ደንዘዝ ብለው የነበረው እግሩ ሳያስበው ሲበጣ የፈራው ምላጭ ምንም ሳይሰማው በመቅረቱ ቀና ብሎ የተበጣውን እግሩን ባየ ጊዜ ተገረመ። ኧረ ለካ ምላጭ እንዲህ ነው አያ አለ ልጅዶዴ። ፈሪ አግኝቶ በፍራት አስጨነቀ እንጂ እሱማ እንዲህ ነው አሉ ልጅ ኃይሉ። ልጅዶዴ ልጅ ኃይሉ ያጎታቸው ልጅ ከመሆኑ በላይ ከሳቸው ሳይለይ አክስቱ ከሆኑት እናታቸው ጋር በማደጉና ቀን ልጅ በመሆኑ በጣም ይወዱታል። እሱን ለማበረታታት ሲሉ አውቀው ተናገሩ እንጂ በስቃይ ብዛት ላበፊቱ ሲንቆረቋር ባላ አይዋ ስሞትልህ በማማ ሞት ተወኝ ብሎ ያሳደጉትን በዚህ ጊዜ ግን ከሞቱ ጥቂት ዓመታት ያለፋቸውን አክስቱን በጠራ ጊዜ እንባ ከዓይናቸው ሊያመልጣቸው በታላቅ መላ ነው ያስቀሩት። እግሩ ላይ ዋገም ተተክለው በጣም ብዙ የማይባል ጥቁር ደም ካወጡለት በኋላ ከዚያ ከነበሩት አንዱ ወደ ድንኳኑ ገባና እንዲያውም ረስቸው ነው እንጂ የግንጥ መድኃኒት በድጌ ቋጥር ቤዥ እኮ ነበር አለ። እስቲ አምጣው አሉ ልጅ ኃይሉ። ሰውየው ከድጉ አንድ ነጭ ስራ ወጣና በጥርሱ ፈርከት አድርጎ ለልጅዶዴ ሰጠው። ምን ላርገው አለ ልጅዶዴ። ቆጥመህ የተነደፈውን ቦታና አካባቢ ቀባው አለ ባለጥሩ ሰውዬ። ልጅዶዴ እንደተነገረው ወደ አፉ አግብቶ ቆጥም ቆጥም ሲያደርግ ስሩ በጣም ስለመረረው ፊቱን ኩስኩስ አድርጎ ኮስዋት መሰለና ምሬቱ አንጀት ይቆርጣል አለ። ቶሎ ቆርጥምና በእጅ ላይ እንትፍ ብለህ ቀባው አለ ሰውየው። ልጅዶዴ እንደታዘዘው አድርጎ ሲጨርስ እግሩ ታስሮበት ከነበረው የልጅ ኃይሉ ትርፍ ድግ ተቆረጠና ቁስሉ ተሸፍኖና ታስሮ ሲያልቅ አሁን ፀሐይ ወደ ጀርባችን ስለሆነችና በረድም ስላለች ጫኑና እንነሳ አሉ ልጅ ኃይሉ። እኔ በዚህ ገደቢስ ቦታ አልቆይም፣ በቅሎዬን ጫኑልኝና ሳዘግም ልቆይ አለ ልጅዶዴ። ያንተ በቅሎ አመለኛ ቢጤ ናት፣ ጭልጋ ጥግ ያደረገችህን አይቻለሁ። አንተ ሳሞንን ጫን፣ እኔ ባንተው እሄዳለሁ አሉ ልጅ ኃይሉ። አይዋሙት አሁን ተሽሎኛል፣ የመላጭ ስም ሲጠራ ነው ጥሎ እየጠፋ፣ ፍርሃቱ እንደሆነ ያጠፋው እንጃ አለ ልጅዶዴ። ከዚያም መድኃኒት የሰጠውን ሰው በአይኑ ፈለገና አንተ ይሄ መድኃኒትስ ምላሴን ለዘለዘኝ፣ ምላሴ ጎለጎላል እንዴ አለ። አዎ ትንሽ ይለዘልዛል፣ ትኩስ ነገር ስትጠጣ አሁን ይተውሃል አለ ሰውየው። አሁን ለዚህ ብዬ መንገዴን አስቁሜ ቡና አፍሉልኝ ልት አለ ልጅዶዴ። ታመመህ ለምን ቆይተን አይፈላልህም አሉ ልጅ ኃይሉ። ምንም አይለው እኮ አለ ባለጥሩ ሰውዬ። ደህና ነኝ አለ አለ ልጅዶዴ። በቀሳሞን ላይ ሁን አሉ ልጅ ኃይሉ። አይዋ የኔዋ እኮ ምንም አትለኝ፣ አውቃታለሁ ግምናት፣ ለታመመ ሰው አትሆንም። ዛዲያ ባንተ በቅሎ ላይ ልሄድ ነው? ሲያምህ እንኳ በቅሎዬ እኔስ ብሸከም ምን እኖራለሁ? እሺ እንግዲህ እሄዳለሁ። በቅሎዎችም አጋቶሶችም ተጭነው ጉዞ ተጀመረ።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዶ አንቺን ወደደ ተኛ ካንቺ ጋር ለመዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት ለመዩ ቱርክ ባይ የምሸሽ
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።